Voice of America.
የአሜሪካ ድምፅ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ12040 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ ውድ አድማጮቻችን። ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሐሙስ ጥር 20 2013 ዓ.ም ምሽት ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ በሀገሪቱ ለሚከሰተው የዜጎች መፈናቀልና በዘር ላይ የተመሰረቱ ጥቃቶች አንዱ ምክንያት በክልላዊ መሪዎች መካከል ያለው ልዩነትና ጤናማነት የጎደለው ግንኙነት ነው ማለታቸው ተገለጸ። ቤኒሻንጉል ውስጥ መንግስት ኦነግ ሸኔ የሚላቸውን ሸማቂዎችና ሌሎችንም ታጣቂዎች በመደገፍ ተጠርጥረው በሺዎች የሚቆጠሩ ለወራትና ለዓመታት ታስረው ከነበሩት ከስድስት መቶ በላይ የሚሆኑት ዛሬ በዋስ መለቀቃቸው ታወቀ። ሚዲያ በቀጣዩ ኢትዮጵያ ምርጫ ስለሚኖረው ሚና የተደረገ ውይይት የሚሉትና ሌሎችም ቅንብሮች ይኖሩናል።
ተጎራባች ክልሎች ከዚህ ቀደም የታዩትን ተግዳሮቶች ለማረምና ክፍተቶችን ለመሙላት እንዲሁም ጥንካሬዎችን ለማስቀጠል የሚያስችል ውጤታማ ግንኙነት መፍጠር ይኖሩባቸዋል።
የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ ከተናገሩት የተወሰደ ነው። በአብይ ርዕሳችን ይቀርባል። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሃዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን ጽዮን ግርማ የምሽቱን ዜና ታሰማናለች።
እንደምናመሻችሁ አድማጮች፣ የምሽቱን የዓለም ዜናዎች የማሰማችሁ ጽዮን ግርማ ነኝ። ኮቪድ-19 መጀመሪያ የታየባት የቻይናዋ ውሃን ከተማ ምርምር ለማድረግ የሄዱ የዓለም አቀፍ የጤና ድርጅት ባለሙያዎች ለሁለት ሳምንታት ተቀምጠውበት ከነበረው ለይቶ ማቆያ ሆቴላቸው ዛሬ ወጡ። እነዚህ የዓለም አቀፍ ቡድኖች ዛሬ ከሰዓት በኋላ ከነበሩበት ሆቴል በአውቶቡስ ተሳፍረው ሲወጡም ታይተዋል። የኮሮና ቫይረስ መነሻን ምክንያት ለማወቅ ምርምር እንዲደረግ ይቀርብ የነበረውን ጥያቄ ቻይና ለረዥም ወራት ስትከላከል ቆይታ የነበረ ሲሆን በመጨረሻም ፈቃዷን ሰጥታለች። ቡድኑ ከዚህ በኋላ በሚኖረው ቆይታ ከምርምር ማዕከል ተቋማት፣ ከሆስፒታሎች፣ ከገበያ ቦታና ቫይረሱ ተነስቶበታል ከሚባለው አካባቢ የሚገኙ ሰዎችን በማነጋገር ብዙ ሳምንታትን ያሳልፋሉ ተብሎ ተገምቷል። የWHO ከፍተኛ የአስቸኳይ ጊዜ ኃላፊ ማይክ ራያን ስለዚሁ የምርመራ ቡድን በዚህ ወር መጀመሪያ ላይ ሲናገሩ ቫይረሱ ከተነሳበት ቦታ ምርምር ማድረግ የተፈለገው ዓለምን ከቀጣይ ቀውስ ለማዳን የሚያስፈልገንን ምላሽ ለማግኘት እንጂ ማንንም ተጠያቂ ለማድረግ አይደለም ብለዋል። የኖቨል ኮሮና ቫይረስ በአውሮፓውያን የቀን አቆጣጠር በ2019 ዓመተ ምህረት ላይ ውሃን ከተማ ውስጥ ከተገኘ በኋላ እስካሁን 100 ሚሊዮን ሰዎች በቫይረሱ ተይዘዋል። 2.1 ሚሊዮን ሰዎች ደግሞ ሕይወታቸውን አጥተዋል። 100 የዓለም ሀገራት ቫይረሱ በምን ምክንያት ዓለምን ሊያዳርስ እንደቻለ በገለልተኛ አካላት እንዲጣራ ሲወተውቱ የቆዩ ሲሆን አብዛኞቹ መንግስታት ቻይና ቫይረሱን እንዳይስፋፋ ተገቢውን ቁጥጥር አላደረገችም በሚል እየወነጀሏት ይገኛሉ። ይህ በእንዲህ እንዳለ ኮቪድ-19ን ለመከላከል የበለጸጉት ጸረ ኮቪድ ክትባቶች ተደራሽነት ላይ አገራት አሁንም ስጋታቸውን እየገለጹ ነው። የአፍሪካ ባለስልጣናት በዚህ ዓመት ውስጥ አህጉሪቱ በመቶ ሚሊዮን የሚቆጠሩ ክትባቶችን ለማግኘት ተግተው እየሰሩ መሆናቸውን በመግለጽ ይህንን ቫይረስ ለመዋጋትም በጋራ መቆም እንዳለባቸው እያሳሰቡ ነው። ቫይረሱ ባለፈው ዓመት የካቲት ወር አፍሪካ ከደረሰበት ጊዜ ጀምሮ እስካሁን 3.4 ሚሊዮን አፍሪካውያን በቫይረሱ ተይዘዋል። የአፍሪካ የበሽታዎች መቆጣጠሪያ ማዕከል ኃላፊ ዶክተር ጆን ኒንጋ ሶንግ እስካሁን በአፍሪካ ለ30 ሚሊዮን ሰዎች ምርመራ ተደርጓል ብለዋል። ከነዚህ ውስጥ አሁን ከፍተኛ የቫይረሱ ተያዦች የተገኙባት ደቡብ አፍሪካን ጨምሮ 10 የአፍሪካ ሀገራት ምርመራ አካሂደዋል። ኢትዮጵያ፣ ናይጄሪያ፣ ኬንያ፣ ዛምቢያ እና ኡጋንዳ አብዛኛውን ምርመራ ካደረጉት ሀገራት መካከል ይጠቀሳሉ። ወደ 500 የሚጠጉ የምርመራ ማዕከላት በአህጉሪቱ እንደሚገኙና ሞሮኮ፣ ግብጽ፣ ሲሸልስ እና ጊኒ በአጠቃላይ 4 የአፍሪካ ሀገራት ጸረ ኮቪድ ክትባት መስጠት እንደጀመሩ የተናገሩት ዶክተር ጆን ነገር ግን እነዚህ ጥረቶች በፍጹም በቂ አይደሉም ብለዋል። በጣም ብዙ መሰራት የሚገባቸው ስራዎች አሉ ሲሉም አክለዋል። ከዚሁ የጸረ ኮቪድ ክትባት ዜና ጋር በተያያዘ የጃፓን መንግስት ቃል አቀባይ ካታሱኖቡ ካቶ ለጋዜጠኞች ሲናገሩ ክትባቱን አገር ውስጥ እንድናበለጽግ መደረጉ በጣም አስፈላጊ ነው ብለዋል። ምክንያቱም አስትራዚንካ ለጃፓን ከ90 ሚሊዮን በላይ ክትባቶችን ያመርታል ተብሏል። ኃላፊው አያይዘው ሌሎች ሀገሮች እንደተደረገው ሁሉ ጃፓን ውስጥም ክትባቱ ቅድሚያ የሚሰጠው ቫይረሱን ፊት ለፊት ሆነው በመጋፈጥ ላይ ለሚገኙ የጤና ባለሙያዎች ነው ብለዋል። ጃፓን በአስትራዚንካና በኦክስፎርድ ከሚመረተው ክትባት 120 ሚሊዮን ለመግዛት ጥያቄ አቅርባለች። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከጤና ጉዳይ ጋር በተያያዘ አዳዲስ ውሳኔዎችን የያዘ ሰነድ ዛሬ ፈረሙ። በሰነዱ ላይ በኮቪድ-19 ወረርሽኝ ምክንያት የጤና መድን ዋስትናቸውን ላጡ ሰዎች የሚጠቅም ውሳኔ ይገኝበታል። ተመጣጣኝ የሆነ የኢንሹራንስ ፖሊሲ ወይም ኦባማ ኬር እየተባለ የሚጠራውንና ለ3 ወራት ልዩ ምዝገባ የሚፈቅደውን ፕሮግራም የያዘውን ሰነድ ነው ፕሬዝዳንት ባይደን የፈረሙት። በዩናይትድ ስቴትስ 429 ሺህ ሰዎች በኮቪድ-19 ምክንያት ሕይወታቸውን አጥተዋል። የተባበሩት መንግስታት የስደተኞች ኤጀንሲ UNHCR ህይወታቸውን ለማትረፍ የሜዲተራኒያን ባህርን ለመሻገር ለሚሞክሩ አፍሪካውያን ስደተኞች የሚውል 100 ሚሊዮን ዶላር እርዳታ ጠይቀዋል። የቪኦኤ ዘጋቢ ሊሳ ሽላይን ከጄኔቫ ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል።
በአፍሪካ የሳህል ቀጠናው በተባባሰው ግጭትና በምስራቅ አፍሪካ አዲስ እየተከሰተ ባለው መፈናቀል የተነሳ በርካታ ሰዎች የሳህራን በረሃ ቋርጠው እየተሰደዱ ነው። አብዛኞቹ በረሃውን ከተሻገሩ በኋላ ከባህር ማዶ ወዳለችው ጣሊያን በመሻገር ጥገኝነት ለመጠየቅ ያስባሉ። ታዲያ ያን ሲያደርጉ ከፊታቸው ያለውን ባህር ለማቋረጥ አደገኛ ለሆነው የውሃ ላይ ጉዞ ይጋለጣሉ። የተባበሩት መንግስታት የስደተኞች ኤጀንሲ UNHCR እንዳስታወቀው እንደ አውሮፓ አቆጣጠር 2020 ውስጥ ብቻ 1064 የሚሆኑ ሰዎች በሜዲትራኒያን ባህር ውስጥ ሰጥመው ሞተዋል። የስደተኞቹ ኤጀንሲ ልዩ መልእክተኛ ቪንሰንት ኮቸቴል እንዲህ ብለዋል።
We heard from many women that they have experienced rape several times along the route. So risk of extortion, risk of...
በስደት ጉዟቸው ወቅት ተደጋጋሚ የሆነ አስገድዶ የመደፈር ጥቃት የተፈጸመባቸው መሆኑን ሰምተናል። ስለዚህ ለተለያዩ የጉልበትና የወሲብ ብዝበዛዎች እንዲሁም ተገዶ ለመደፈር ጥቃትና ግድያዎች ጭምር የተጋለጡ ናቸው። አንዳንድ ሰዎች ደግሞ ያለምንም ተመልካች ያለ ውሃና ምግብ በየበረሃው ይጣላሉ።
ስደተኞቹ ለሚገኙባቸው 25 አገሮች 100 ሚሊዮን ዶላር እንደሚያስፈልግ የተናገሩት ኮቸለት ስደተኞቹ ጥገኝነት በጠየቁባቸው አገሮች ብቻ ሳይሆን በያሉበት ቦታ ሁሉ እርዳታ እንዲደርሳቸው መደረግ እንደሚኖርበት አሳስበዋል። ታሳቢው እርዳታ ቤተሰቦችን ማገናኘት፣ በትምህርትና ዓለም አቀፋዊ መብቶቻቸው እንዲከበሩ ማድረግን ሁሉ እንደሚያጠቃልልም ተናግረዋል።
ዘጋቢዎቻችንን እናመሰግናለን። በሊባኖስ የኮሮና ቫይረስ ስርጭትን ለመግታት የወጣው እቤት ውስጥ የመቀመጥና እንቅስቃሴን የመገደብ መመሪያ ዕለታዊ የምጣኔ ሀብት ገቢያችንን ይቀንስብናል በሚል በተቆጡ ነዋሪዎችና በጸጥታ ኃይሎች መካከል በተፈጠረ ግጭት ትሪፖሊ ውስጥ አንድ ሰው ተገደለ። ኦማር ጣይብ የተባለ የ30 ዓመት ወጣት በጥይት ተመቶ መገደሉን ሆስፒታል ውስጥ ሕክምና ሲሰጡት የነበሩት ምንጮች ገልጸዋል። የዓይን እማኞች እንደተናገሩት ብዛት ያላቸው ተቃዋሚዎች በሰሜን ቱ የአገሪቱ ክፍል የሚገኘውን የመንግስት ህንጻ በመውረር ተቃውሞ ሲያሰሙ የቆዩ ሲሆን ፖሊስ ይህንን ተቃውሞ ለመበተን ተኩስ ከፍቶ ነበር። በዚህም ሌሎች በርካቶች ቆስለዋል ተብሏል። የፓኪስታን ከፍተኛ ፍርድ ቤት አሜሪካዊውን ጋዜጠኛ ዳንኤል ፐርልን በማገትና አንገት በመቁረጥ ወንጀል እንደ አውሮፓውያን የቀን አቆጣጠር በ2002 ጥፋተኛ ብሎት የነበረውን እንግሊዛዊ ክስ አቋረጠ። በአሜሪካዊው ጋዜጠኛ ግድያ ተጠያቂ በመሆናቸው ለ18 ዓመታት ታስረው የነበሩት አህመድ ኦማር ሸኪ የተባለ እንግሊዛዊና ሶስቱን ፓኪስታናዊ ተባባሪዎቹን ከዚህ በኋላ በሌላ ጉዳይ የማይፈለጉ ከሆነ በአስቸኳይ ከስር ይለቀቁ ሲል ፍርድ ቤቱ ውሳኔ ያሳልፏል። ከውሳኔው በኋላ ለጋዜጠኞች መግለጫ የሰጡት አቃቤ ሕግ ከዚህ በኋላ አንድም ቀን በእስር ማሳለፍ አይገባቸውም ብለዋል። ከማህበራዊ ትስስር ገጾች አንዱ የሆነው ፌስቡክ ዋና መሪ ማርክ ዘከርበርግ በዩናይትድ ስቴትስ የሚገኙና ሲቪክና ፖለቲካን መሰረት አድርገው የሚንቀሳቀሱ ቡድኖች እንቅስቃሴያቸውን ለማካሄድ የፌስቡክ ምክረ ሐሳብ አቀረቡ። የማህበራዊ ሚዲያ ኩባንያው ትላንት እንዳስተዋወቀው ካለፈው ጥቅምት ወር ጀምሮ ለዩናይትድ ስቴትስ ፕሬዝዳንታዊ ምርጫ የፖለቲካ ቡድኖች ፌስቡክን እንዳይጠቀሙ በጊዜያዊነት አሳልፎት የነበረውን ውሳኔ አሁን በቋሚነት ማድረጉን ገልጿል። በቀጣይም ይህን ፖሊሲውን ወደ ዓለም አቀፍ ደረጃ የማሳደግ እቅድ እንዳለውም አስተዋውቋል። በመጨረሻም አጫጭር የአፍሪካ ዜናዎች። ካሜሮን ውስጥ መንገደኛ የጫነ አውቶቡስ ነዳጅ ከጫነ መኪና ጋር ተጋጭቶ 53 ሰዎች ሲሞቱ 21 ሰዎች በጽኑ መቃጠላቸው ተገለጸ። ዲቻንግ የምትባለው ሰሜናዊ የካሜሮን ክፍለ ግዛት አቅራቢያ ከአውቶቡስ ጋር የተጋጨው የጭነት መኪና ህገወጥ ነዳጅ ጭኖ ሲያጓጉዝ የነበረ መሆኑ ተገልጿል። የዴሞክራሲያዊት ኮንጎ ሪፐብሊክ የምክር ቤት አባላት የሀገሪቱን ጠቅላይ ሚኒስትር ሲልቨስተር ኢሉንጋ ኢሉንካምባ ከስልጣን እንዲወገዱ የቀረበውን ሀሳብ አጸደቁ። ይህ የምክር ቤቱ እርምጃ የቀደሙት ፕሬዝዳንት ወገን የሆኑና ለማባረር ለሚፈልጉት ለፕሬዝዳንት ፌሊክስ ቲሼኪዴ ወሳኝ ድል መሆኑ ተመልክቷል። የደቡብ አፍሪካ ሆስፒታሎች የኮቪድ-19 ህሙማንን ለማከም እየተፈጨረጨሩ ባሉበት በአሁኑ ወቅት በአገሪቱ 200 ዶክተሮች፣ 325 ነርሶችና 200 ሌሎች የጤና ባለሙያዎች በስራ አጥነት ተቀምጠዋል ተባለ። ይህን ሪፖርት ያወጣው የሀገሪቱ መንግስት ወረርሽኙን ለመዋጋት ተጨማሪ ደቡብ አፍሪካውያንን የህክምና ባለሙያዎችን እንዲቀጥር በመወትወት ዘመቻ የጀመረ ጀግኖች የህክምና ባለሙያዎችን ቅጠሩ በሚል ስያሜ የሚንቀሳቀስ ቡድን ነው። አድማጮች፣ ለሰዓቱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የሐሙስ ምሽት ዝግጅቶቻችን ጋር አብራችሁን ቆዩ።
ጽዮንን ለዜናው እናመሰግናለን። አድማጮች፣ በ22 በ25ና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን የሐሙስ ምሽት ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ amharic.voanews.com በፌስቡካችን ደግሞ @voamharic ላይ በቀጥታ ታገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 94.3 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202-205-9942 ነው። አሁን የዕለቱ አብይ ርዕስ ይቀርባል። ባለፉት ዓመታት በክልል መንግስታት መካከል የነበረው ግንኙነት ሰው ተኮር ሳይሆን በብሔር ማንነት ላይ ያነጣጠረ በመሆኑ የፌዴራል ስርዓቱን ጤናማ እንዳይሆን አድርጎታል ሲሉ የፌዴሬሽን ምክር ቤት አፈ ጉባኤ አደም ፋራ ገለጹ። ዛሬ በባህር ዳር ከተማ መልካም ጉርብትና ለብልጽግና በሚል መሪ ቃል በመንግስታት ግንኙነት ላይ ያተኮረ ውይይት ተካሂዷል። አስቴር ምስጋናው ዝርዝር አላት።
የሰሜን ምዕራብ ኢትዮጵያ ተጎራባሽ ክልሎች የተሳተፉበትና መልካም ጉርብትና ለኢትዮጵያ ብልጽግና በሚል መሪ ሀሳብ የተዘጋጀው የምክክር መድረክ ዛሬ በአማራ ክልል መዲና ባህር ዳር ተካሂዷል። በፌዴሬሽን ምክር ቤት የተዘጋጀው የዚህ መድረክ ዓላማ ባለፉት ዓመታት የታዩ ችግሮች እንዳይቀጥሉ ማድረግ እንደሆነ አፈ ጉባኤ አደም ፋራ ገልጸዋል። ባለፉት ጊዜያት በክልል መንግስታት መካከል የነበረው ግንኙነት ሰው ተኮር ያልሆነ፣ በብሔር ማንነት ላይ ያነጣጠረ፣ የህገ መንግስቱ መርህ ያልተከተለና በጥቅሉ ሀገራዊ ራዕይ ያልነበረው ነው ሲሉ ተናግረዋል። ይህ ደግሞ በሀገሪቱ ጤናማ የሆነ የፌዴራል ስርዓት እንዳይኖር በማድረጉ ለዜጎች ሞትና መፈናቀል ምክንያት ሆኗል ብለዋል።
ከዚህ ቀደም በሀገራችን በክልል መንግስታት መካከል ሲካሄዱ የነበሩ ግንኙነቶች አንዳንድ ያጋጠሙ ወቅታዊ ችግሮችን በመፍታት ረገድ ያስገኟቸው ፋይዳዎች ቢኖሩም በርካታ ክፍተቶች እና ተግዳሮቶች ነበሯቸው። ከእነዚህ መካከልም የብሔር ማንነትን ከመጠን በላይ ማጥበቅና ማህበራዊ ማህበረሰባዊ ትስስርን ወደ ጎን መተው፣ አገራዊ እይታን አለመያዝ፣ ሰው ተኮር አለመሆንና በአጋርነትና በትብብር መርህ ችግሮችን ለመፍታት ጥረት አለማድረግ ይገኙበታል። በአጠቃላይ የሀገራችንን ህገ መንግስትና የፌደራል ስርዓት መሰረታዊ መርሆችንና አላማዎችን ያልተከተሉ አፈጻጸሞችና አካሄዶች ተስተውለዋል። ስለሆነም ተጎራባች ክልሎች ከዚህ ቀደም የታዩትን ተግዳሮቶች ለማረምና ክፍተቶችን ለመሙላት እንዲሁም ጥንካሬዎችን ለማስቀጠል የሚያስችል ውጤታማ ግንኙነት መፍጠር ይኖርባቸዋል።
የክልል መንግስታት የእርስ በርስ ግንኙነት መጠናከር ደግሞ ችግሮችን በጋራ ለመፍታት ያስችላል ብለዋል።
በመሆኑም የአማራ፣ የኦሮሚያ፣ የትግራይ፣ የአፋር፣ የቤኒሻንጉል ጉሙዝና የጋምቤላ ክልሎች በአዋሳኝ አካባቢዎች የሚኖሩ ህዝቦችን ትስስር የሚያጠናክሩና የሰላም የልማትና የመልካም አስተዳደር ተጠቃሚ የሚያደርጉ አመቺ ግንኙነቶችን መፍጠር ይኖርባቸዋል። ከዚህ አንጻር የተጎራባች ክልሎች የእርስ በርስ ግንኙነቶች የሰላም የልማትና የመልካም አስተዳደር ስራዎችን በትብብርና በቅንጅት ለመስራት የኢፌድሪ የመንግስታት ግንኙነት ስርዓትን በተመለከተ በቅርቡ በጸደቀው አዋጅ ማዕቀፍ እንደ አስፈላጊነቱ ሁለት ወይም ከዛ በላይ በሆኑ የክልል መንግስታት መካከል በጥናት በተለዩ ጉዳዮች ላይ በትብብርና በቅንጅት ለመስራት የጋራ ስምምነቶችን በመፈራረም ተግባር እንድታደርጉና ትብብሩ በክልል ደረጃ ብቻ ሳይወሰን በየተዋረዱ መልካም ጉርብትና፣ እኩልነትን፣ ህብረ ብሔራዊ አንድነትና የጋራ ብልጽግና በሚያጠናክር መልኩ ህዝቡ ድረስ እንዲወርድና ውጤት እንዲያመጣ የተጠናከረ ስራ እንድትሰሩ አደራ እያሉ
የአማራ ክልል ርዕሰ መስተዳደር አቶ አገኘሁ ተሻገር ለህዝብ ውይይት ለሀገራዊ አንድነት መሰረት የጣለ ነው ብለዋል።
ለህዝባችን አንድነትና ወንድማማችነት አጥብቀን መስራት ያለብን እኛ አመራሮች ነን። ስለዚህ ህዝባችን አመራሩን ይመስላል ነው። በክልሎች መካከል የተጀመረው የእርስ በርስ ይህ ግንኙነት ህጋዊ ማዕቀፍ ኖሮት ወደ ተጨባጭ ተግባራዊ እንቅስቃሴ መገባቱ ትልቅ ነው። በተለይ ይሄ መንግስታት ለመንግስታት ግንኙነትን አጠናክሮ ማስቀጠል በዚህ ወቅት በዚህ መንገድ መጀመሩ ትልቅ ነገር ነው እና ክቡር አፈ ጉባኤ ይህንን በዚህ መንገድ በማስጀመሮት እንኳን ደስ አለዎት ለማለት ፈልጋለሁ። እኛ ያለ ኦሮሚያ፣ ኦሮሚያ ያለ ትግራይ፣ ትግራይ ያለ አማራ፣ አማራ ያለ ኦሮሞ፣ ደቡብ ያለ ጋምቤላ፣ ጋምቤላ ያለ ሶማሌ፣ ሌሎችም ክልሎች ሳንተባበር ኢትዮጵያን የምትባል ሀገር ልናጎለብት አንችልም እና በፍጹም አንድነታችንና መተባበራችንን አጠናክረን መቀጠል አለብን። እንኳንስ ተለያይተን አንድ ሆነን ፈተናችን ብዙ ነው። የአማራ ህዝብ በማንነቱ ምክንያት በተለያየ ምክንያት ጥቃቶች ሊደርሱበት የምታስተውሉት ጉዳይ ነው። ስለሆነም በየትኛውም ክልል የሚኖር አማራ አገሬን መኖሪያ ቤቴ ብሎ የሚኖረው የዛን ክልል ህዝብና መንግስት አምኖ ስለሆነ ይህን ህዝብ በሰላማዊ መንገድ እንዲኖር የሚደርስበትን ፈተና በመታገል መስዋዕትነት ከፍላችሁም ቢሆን ህዝቡ በሰላም እንዲኖር ለምታደርጉት ጥረት ከፍተኛ እውቅና እየሰጠን ወደፊት ሚና አጠናክረን መቀጠል መቻል አለብን። የትግራይ ህዝብና የአማራ ህዝብ ልጆች በባህል፣ በቋንቋ፣ በማናቸውም እሴት አብረው እየኖሩና እየኖሩ የመጡ በኢትዮጵያ ህዝቦች ታሪክና በሀገረ መንግስት ግንባታ የራሳቸውን አስተዋጽኦ ያደርጉ የነበሩ ህዝቦች ናቸው። እነዚህን ህዝቦች ላይለያዩ ለማለያየት ይጥሩ የነበሩ ኃይሎች ተወግደው ዛሬ በዶክተር ሙሉ ነጋ የሚመራው ክልላዊ መንግስት በዚህ መድረክ በአማራ ክልል ርዕሰ መዲና በመገኘቱ ለዶክተር ሙሉ ነጋና ለሚመሩት የክልል መንግስት ከፍተኛ ምስጋና ለማቅረብ ፈልጋለሁ።
የትግራይ ክልል ጊዜያዊ አስተዳደር ዋና ስራ አስፈጻሚ ዶክተር ሙሉ ነጋ በበኩላቸው የኢትዮጵያን አንድነት ለማረጋገጥ ከብሔር አጥር መውጣት ያስፈልጋል ብለዋል።
የወሰን ድንበር ካሰብን ምን እያሰብን ያሉ የተለያዩ ሀገሮች ካሰብን ሌላ ጉዳይ። አንድ ሀገር እያሰብን ከሆነ ግን አንድ ቦታ አማራ ይሁን ትግራይ ይሁን ህዝባችን ነው፣ ህዝባችን ነው። የትም ያለ ህዝብ የኔ ህዝብ ነው ብዬ ማስባለን። ብሔር አጥር ወጥተን ሰው ተኮር ይሆናል። ህዝብ ማዕከል አድርገን ማሰብ ካልጀምር እንዴት ነው እንደ ሀገር ቀጣይነታችን አብሮነታችን የምናጠናክረው? የአንድ ፓርቲ ምናምን እንዳይሆን በትክክል ህዝቡ ነጻ አድርገን እንዲመርጥና ራሱ እንዲያስተዳድር ማድረግ። ከዛ በኋላ ጥያቄዎች ካሉ በህግና በመሪዎች ምክር ቤት በሌላ በሌላ መለስ ይችላል የሚል እምነት ይዘን ስንሰራ ነበርና አንዳንድ አሁን በአካባቢ ወሰኖች የተፈጠሩ ችግሮች በደቡብና በምዕራብ ትግራይ ለጊዜያዊ አስተዳደሩ ግልጽ ለማድረግ ፈተና ሆነዋል። ይሄ ለፌዴራል መንግስት አስታውቀናል፣ ለጠቅላይ ሚኒስትር አስታውቀናል። አጠቃላይ እዚህም ወንድሞቻችን የአማራ ክልል ኃላፊዎች አላችሁ። እኛ የሰራ ጊዜያዊ አስተዳደር ያለው ስራ የሰራው የፌዴራል መንግስት ነው የሰራ ያለው የህግ ማስከበሩ እርምጃ በትክክል እንዲሄድ የትግራይ ህዝብ ከዚህ ከጥፋት ኃይሉ ነጥለን ወደ ሰላም እንዲመለስ ለማድረግ ስራ ነው።
የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ከዚህ በፊት የነበረው የክልል መሪዎች ግንኙነት የክፉ ጎረቤትነት ያህል ነበር ካሉ በኋላ ይህ መቀጠል እንደሌለበት አሳስበዋል።
አሁን ክልሎች መሀል ያለው የነበረው ግንኙነት እንደ ጎረቤት ሀገር ነው። ጎረቤት ሀገርም አይደለም፣ እንደ ክፉ ጎረቤት ሀገር እንጂ በአንድ መንግስት ጥላ ስር ያሉ አስተዳደራዊ ወሰን ብቻ ያላቸው በጋራ ለአንድ ዓላማ የሚሰሩ አይነት አይደለም። ይሄ ነው በጣም አደገኛው። ይሄ የባላንጣነት ስሜት መቆም አንደኛውና ትልቁ ነገር በየደረጃ ያለው አመራር፣ በወረዳና በቀበሌ ደረጃ ያለው አመራር አብሮ አቅዶ እንዲሰራ ማድረግ፣ ሁሉም ክልሎች ጠንከር ያለ ግንኙነት እንዲኖራቸው ማድረግ።
በዚሁ የውይይት መድረክ የአማራ፣ የኦሮሚያ፣ የትግራይ፣ የቤኒሻንጉል፣ የጋምቤላ፣ የደቡብና የሶማሌ ክልሎች ፕሬዚዳንቶች ተገኝተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
በቤኒሻንጉል ጉሙዝ ክልል መተከል ዞን መንግስት ኦነግ ሸኔ ብለው የሚጠራቸውን ሸማቂዎችና ሌሎችንም ታጣቂዎች በመደገፍ ተጠርጥረው ለወራትና ዓመታት ታስረው የነበሩ በርካታ ታሳሪዎች መለቀቃቸውን ከእስር ከተፈቱት መካከል ተናገሩ። በድርጊቱ ተጠርጥረው ከታሰሩት መካከል ያልተለቀቁ እንዳሉ ከቤተሰብ መካከል ገልጿል። የፌዴራል ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊ አቶ አወል ሱልጣን በወንጀል ድርጊት ተጠርጥረው የታሰሩ በርካታ ግለሰቦች ከክልሉ እስር ቤት በዋስ መለቀቃቸውን ገልጸው ያልተለቀቁት ደግሞ የተጠረጠሩበት ወንጀል ዋስትና የማያሰጥ በመሆኑ ነው ብሏል። ናኮር መልካ ዝርዝር ዘገባውን አድርሶናል።
በቤኒሻንጉል ጉሙዝ መተከል ዞን ባለፉት 2-3 ዓመታት ከተከሰቱ የጸጥታ ችግሮች ጋር በተያያዘ በወንጀል ድርጊት ተጠርጥረው ታስረው የነበሩ 614 ሰዎች በዋስ መለቀቃቸውን በመተከል ዞን የተቋቋመው የማዘዣ ማዕከል አስተዳደር ሰሞኑን አስታውቋል። ከተለቀቁ ሰዎች መካከልም ለደህንነታቸው ስለሚሰጉ ስማቸው እንዳይጠቀስ የጠየቁ አንድ ታሳሪ ያለምንም ማስረጃ ለሰባት ወራት በግልገል በለስ ማረሚያ ቤት ታስረው መቆየታቸውን ይናገራሉ። ሽፍታ ትቀልባላችሁ፣ ከሽፍታ ጋር ግንኙነት አላችሁ፣ ኦነግ ሸኔ፣ የጉሙዝ ህዝቦች ዲሞክራሲያዊ ፓርቲና ህወሓት ጋር ግንኙነት አላችሁ፣ የህዳሴ ግድቡም ከግብ እንዳይደርስና መፈንቅለ መንግስትም ለማካሄድ ጥረት እያደረጋችሁ ነው በማለት በአምስት ነገሮች ነው የከሰሱን። ከሐምሌ 2012 ጀምሮ እስከ ጥር 14 2013 ዓ.ም ነው ያለምንም ማስረጃ የታሰርነው። ከኛም መካከል የታመሙ ነበሩ። ባለፈው ሳምንት የፌዴራል መንግስት ባስተላለፈው ውሳኔ መሰረት እንድንለቀቅ ተወስኖ ከወንበራ ወረዳ ከታሰርን ሰዎች 73 ሰዎች ተለቀናል። ከቡለንና ዲባጢም ታስረው ከነበሩ መካከል የተለቀቁ አሉ። ነገር ግን ከዲባጢ ወረዳ 23 ሰዎች አሁንም አልተፈቱም። እኛን የለቀቁን በ4000 ብር ዋስትና ነው ብለዋል። መተከል ዞን ውስጥ ተከስቶ በነበረው የበርካታ ንጹሃን ዜጎች ግድያና በአካባቢው ያለመረጋጋት ሳቢያ ከእስር ከተለቀቁ በኋላም ወደ ቤተሰቦቻቸው ለመመለስ የትራንስፖርት እክል እንደገጠማቸው የተናገሩት እኒው ግለሰብ ለማዘዣ ማዕከል አስተዳደሩ አስታውቀው ምላሽ በመጠባበቅ ላይ እንደሚገኙ አስታውቀዋል። ይህ በእንዲህ እንዳለ መንግስት ኦነግ ሸኔ ብሎ የሚጠራቸው ሸማቂዎችና ሌሎች በቤኒሻንጉል ጉሙዝ የሚንቀሳቀሱ ታጣቂዎችን በመደገፍ ተጠርጥረው ከታሰሩ ግለሰቦች መካከል አሁንም ከእስር ያልተለቀቁ መኖራቸውን ወጣት መልካሙ ደበሎ ተናግረዋል። የድባጤ ወረዳ አባ ገዳ የሆኑት አባቴ አቶ ደበሎ ጊካ በእስር ቤት ውስጥ በህመም እየተሰቃዩ ነው ይላል መልካሙ።
በኛ አካባቢ የታሰሩት ወደ 7 ወር ገደማ ሆናቸዋል። የተወሰነ ሰው ፈቷል በዋስ። አባ ገዳ ደብሎ ይካን ጨምሮ ወደ 21 ሰው መዝገብ አልተፈቱም። ኦነግ ሸኔ ቀላቢ ናቸው በማለት ሁሉም በዚህ የሚታሰረው አባቴ ፊቱንም እዚህ ታማሚ ነው፣ የአይን ግፊት አለበት እና አሁንም አይኑ አሳሳቢ ደረጃ ላይ ነው ያለው እና በሽተኛ ነው እና መንግስት ይህን ታሳቢ አድርጎ አጣርቶ እንዲበቅልን
ከእስር ቤት የተለቀቁትን ግለሰቦችና አሁንም ድረስ ያልተለቀቁትን አስመልክቶ ባቀረቡት ቅሬታ ዙሪያ ማብራሪያ እንዲሰጡን ለክልሉ ፖሊስ ኮሚሽንና አቃቤ ሕግ አመራሮች ላቀረብነው ጥያቄ ጉዳዩ የሚመለከተው የማዘዣ ማዕከሉን መሆኑን ገልጸውልናል። ይሁን እንጂ በቅርቡ በጠቅላይ ሚኒስትር አብይ አህመድ የተቋቋመው የመተከል ዞን ማዘዣ ማዕከል አስተዳደር አስተባባሪ ሌተናል ጀነራል አስራደኔሮ ጽፈት ቤት ምላሽ ለማግኘት ባለፉት 3 ቀናት በተደጋጋሚ ያደረኩት ሙከራ አልተሳካም። ይህንኑ ተመሳሳይ ጥያቄ ይዘን ያነጋገርናቸው የፌዴራል ጠቅላይ አቃቤ ሕግ ሕዝብ ግንኙነት ኃላፊ አቶ አወል ሱልጣን ከመተከል እስር ቤት የተለቀቁ ሰዎችን በተመለከተ ተከታዩን ብለዋል።
እያንዳንዱ በዛ በኩል ቁጥጥር ስር ያሉ የዋሉ ሰዎች ሁሉ በአጠቃላይ በወንጀል ተሳትፏል ማለት ላይሆን ይችላል። ስለዚህ በጊዜ ተጣርቶ ማስረጃ ያልቀረበባቸው ዋስትና ወይ ደግሞ ምርመራ መዝገቡ ተቋርጦላቸው ከጣቢያ የሚለቀቁበት ሁኔታ አለ ማለት ነው። ስለዚህ አሁን የተቀጥቀው ቁጥር ከስታፍላይ ከዛ በታች የሚሆነው ቁጥር የአነስተኛ ሲለቀቅ አቃቤ ከፖሊስ ጋር በጋራ የሚያደርጉት የምርመራ ሂደት ውስጥ የቀረበ ማስረጃ እነዚህ ሰዎች በዋና ወንጀል አድራጊነት ተሳታፊ ያልነበሩ መሆናቸው ተረጋግጦ ምርመራ መዝገቡ ሲቋረጥ አለበለዚያ ደግሞ የፈጸሙት ወንጀል ዋስትና የሚከለከል ባለመሆኑ ዋስትና ተጠብቆላቸው የሆነው አቃቤ መዝገቡ ለውሳኔ ሲሰጥ ብለን እስር ላይ እንዳይቆዩ ተብሎ የተለቀቁ ናቸው።
እስካሁን ባልተለቀቁና የቤተሰቦቻቸው አባላት አቤቱታ ባቀረቡባቸው እስረኞች ጉዳይ ዙሪያ ለቀረቡ ጥያቄዎችም አቶ አወል ማብራሪያ ሰጥተዋል።
በቀሩት ላይ የሚሆነው እንግዲህ ምርመራ ስራዎችን ማጥፋት፣ በተለይ ክስ ሊመሰረትባቸው የሚገባቸው ሰዎች ደግሞ የፈጸሟቸው የተጠረጠሩባቸው ወንጀሎች በዋስትና ሊያስለቅቁ የማይችሉ ጊዜ ቀጠሮ ሂደት ላይ ምርመራ መጠናቀቁ ሲለቀቁ ማስረጃ ሊያቀቁ ይችላል፣ ሌሎች ጊዜ ሊፈጸሙ ይችላል ተብሎ የተጠረጠሩ ሰዎች የዋስትና መብታቸው ተከልክሎ ወይም ደግሞ በምርመራ ሂደት ላይ ቆይተው ምርመራ ሲጠናቀቅ የጤንነት ችግር ሊኖረባቸው ይችላል ወይንም ደግሞ እስር ላይ በቆይታቸው ለከፋ የጤንነት ችግር ሊያጋልጣቸው ይችላል። እሱ እንግዲህ ከግምት የሚገባው ፖሊስ ጣቢያ ላይ ያለው የአያያዝ ሁኔታ ነው። በመሰረቱ አንድ ሰው ወንጀል ከፈጸመና በዛ ወንጀል ከተጠረጠረ ጤንነቱ አደጋ ውስጥ ሊገባ ይችላል ወይም ደግሞ የበለጠ ሊታመም ይችላል እንደሚባል ከሆነ በፖሊስ ገቢ ውስጥ ለወሰደ መሰረት ሕክምና እንዲከታተል ሊደረግ ይችላል። ከዛ ውጭ ግን ስለታመመ ብቻ ተብሎ ከስሜት አይጠብቅም። በዋስትና ሊለቀቅ የሚችለው የፈጸመ ወንጀል በዋስትና የሚያስፈቅድ ነው ወይ፣ በዋስትና ቢለቀቅ የድጋሚ ጥሪውን አክብሮ ቀጠሮን አክብሮ መቅረብ የሚችልበት ሁኔታ አለ ወይ፣ ከእስር ቤት ቢለቀቅ ሌላ ወንጀል ሊፈጽም የሚችልበት እድላ ማስገን ያጠፋብን ይችላል ወይ፣ እነዚህ ነገሮች ሊገዱበት የሚገቡ ስለዚህ ምንድን ነው ቤተሰቦች አሁን የሚያገ ያመቻሉ ቤተሰቦች በሽተኞች እንደሆነ የጤና ችግር ያለባቸው ሰዎች ስለሆኑ እነዚህ ሰዎች ከእስር ይውጡ ሳይሆን ጥያቄው መቻ ያለበት ተገቢው የሕክምና አገልግሎት እንዲያገኙ ይደረጉ ነው ሆነ መሆን መቻ ያለበት።
በመተከል ዞን የተለያዩ ወረዳዎች ባለፉት ጥቂት ወራት ታጣቂዎች በፈጸሙት ጥቃት የበርካታ ንጹሃን ዜጎች ህይወት ማለፉና ከዚህ ጋር ተያይዞ እጃቸው አለበት የተባሉ የመንግስት ስራ ኃላፊዎችና አያሌ ግለሰቦች መታሰራቸው ይታወሳል። ለአሜሪካ ድምፅ ናኮር መልካ ከአምቦ።
በኢትዮጵያ ማንነትን መሰረት ያደረገ ጥቃትንና ሱዳን የኢትዮጵያን ድንበር መጣሷን በመቃወም ሰላማዊ ሰልፍ እንደሚያደርግ ባልደራስ እውነተኛ ዲሞክራሲ ፓርቲ አስታወቀ። ፓርቲው ለሰልፉ እውቅና ለማግኘት ለሚመለከተው አካል ማመልከቻ ማስገባቱን ገልጿል። መለስካቸው አመሃ ዝርዝር አለው።
ባልደራስ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ በአራት ዋና ዋና ጭብጦች ዙሪያ በአዲስ አበባ ከተማ በሚቀጥለው እሁድ ሰላማዊ ሰልፍ እንደሚያደርግ አስታውቋል። የፓርቲው የህዝብ ግንኙነት ኃላፊ ዶክተር በቃሉ አጥናፉ በሰጡት አጭር መግለጫ እንዳብራሩት ካለፉት 2 ዓመታት በላይ በኢትዮጵያ የተለያዩ ክፍሎች እየተከናወነ ይገኛል ያሉት ማንነትን መሰረት ያደረገ ግድያን የተቃውሞ ሰላማዊ ሰልፉ የመጀመሪያ አጀንዳ ነው።
ማንነትን መሰረት ያደረገ ጥቃትን መንግስት እንዲያስቆም ወይም እንዲከላከል ጥሪ የሚያደርግ ነው። ሁለተኛ፣ የባልደራስ አመራሮች ኢፍትሃዊ በሆነ መንገድ በእስር ቤት ነው የሚገኙት። ስለዚህ እነሱን ለማስፈታት የተጀመረ ንቅናቄ ነው ሁለተኛው አጀንዳ። ሶስተኛው፣ የኦሮሚያ ክልላዊ መንግስት በአዲስ አበባ ከተማ ላይ ከፍተኛ የሆነ ግንባታዎችን እያካሄደ ነው። ይሄ ደግሞ ሙሉ በሙሉ ህገ መንግስታዊ ስርዓቱን የጣሰ ነው። የኦሮሚያ ክልላዊ መንግስት በአዲስ አበባ ከተማ ላይ የሚያደርገውን ህገወጥ ግንባታዎችን በመቃወም ነው። አራተኛው፣ ሱዳን በሀገራችን ታሪክ ተሰምቶም ሆነ ታይቶ በማይታወቅ መንገድ 40 እና 50 ኪሎ ሜትር ጥሳ ሉዓላዊነታችን ደፍራለች። ስለዚህ መንግስት ይህንን ጉዳይ ምላሽ እንዲሰጥ የሚጠይቅ አራት መሰረታዊ ጭብጦች አሉት። ሰላማዊ ሰልፍ ነው የምናካሄደው። ሰላማዊ ሰልፉ መስቀል አደባባይ ላይ ይካሄዳልኝ።
ዶክተር በቃሉ ሰላማዊ ሰልፉን እውቅና የማግኘት ጉዳይና በሁለቱ ሀገሮች መካከል አሁን የተፈጠረውን ቀውስ ለመፍታት የኢትዮጵያ መንግስት በወሰደው አቋም ላይ ፓርቲው ያለውን ጥያቄ ምን እንደሆነ እንዲያብራሩ ጋዜጠኞች ላቀረቡት ጥያቄም ምላሽ ሰጥተዋል።
ፈቃዱን በተመለከተ ሰላማዊ ሰልፍ መውጣት ህገ መንግስታዊ መብታችን ነው። ለመንግስት ማሳወቅ አለብን። ለመንግስት የምናሳውቅበት ምክንያት መንግስት ለሚወጣው ሰላማዊ ሰልፍ ዜጋ ጥበቃ እንዳካሄድ ብቻ ነው ማሳወቅ ያለብን። ሰላማዊ ሰልፍ እንወጣለን ብለን ማስታወቂያ የተለያዩ ሚዲያዎች ኢንፎርም አድርገን ኮሚኒኬት አድርገናል። ለመንግስትም ደብዳቤ ጽፈናል። መንግስት ይህንን ጉዳይ የሚከለክልበት ምክንያት አለ ብለን አናምን። የሱዳን ተመለከተ ሁለት ሀገራት ድርድር የሚካሄዱት እያንዳንዳቸው የራሳቸውን ሉዓላዊነት ካስከበሩ በኋላ ነው። 40 እና 50 ኪሎ ሜትር ድንበር ተወስዶብን ድርድር መካሄድ ተገቢ ነው የሚል እምነት የለን። የድርድሩ ሂደት መካሄዱ እንደግፋለን፣ ግን ይህን ያህል ጊዜ ሊወስድ የሚገባ የድርድር ሂደት አስፈላጊነት አለው ብለን አናምንም። ድርድሩም ከተካሄደ ሱዳኖች በፊት የያዙትን ድንበር ይዘው ኢትዮጵያ የያዘችውን ድንበር ይዛ ነው ድርድር መካሄድ ያለበት።
በመንግስት በኩል በተደጋጋሚ እንደተገለጸው ኢትዮጵያ በሁለቱ ሀገሮች ድንበር ላይ የተፈጠረውን ችግር በሰላማዊ መንገድና በድርድር ለመጨረስ ያላትን ፍላጎት ገልጿል። ይሁን እንጂ ወደ ሰላማዊ ድርድሩ ለመግባት የሱዳን ኃይሎች ወደ ነበሩበት ስፍራ መመለሳቸው ቅድመ ሁኔታ እንደሆነ ማስገንዘቡ አይዘነጋም። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዩናይትድ ስቴትስ ፕሬዚደንት ጆ ባይደን አስተዳደሩን ከተረከቡት ትላንት ረቡዕ አንድ ሳምንት ሞላቸው። በእነዚህ ቀናት ታዲያ ትኩረታቸውን በቀደሙት ፕሬዚደንት ትራምፕ አስተዳደር ስራ ላይ የዋሉ ፖሊሲዎችን በመቀልበስ ኮቪድ-19 ወረርሽኝን ለመዋጋት የታለሙ እቅዶችን ማስተዋወቅ ላይ አድርገዋል። ኢኮኖሚው፣ ኢሚግሬሽንና የአየር ንብረት ለውጥ በመሳሰሉት ጉዳዮችም ላይ አትኩረዋል። የአሜሪካ ድምፅ ዘጋቢ ሚሼል ኩዊን ባጠናቀረችው ዘገባ ሀገሪቱ ስር በሰደደ ክፍፍል ላይ ባለችበት በዚህ ወቅት እነዚህ ብዛት ያላቸው የፕሬዝዳንቱ አዳዲስ ፖሊሲዎችና እርምጃዎች መጪ ዕጣዎች ምን እንደሚሆን ትዳስሳለች። ቆንጅታዬ ታቀርበዋለች።
ጆ ባይደን ሀገሪቱ አንድ እንድትሆን ጥሪያቸውን ይዘው 46ኛው ፕሬዝዳንት ሆነው ዋይት ሀውስን ከተረከቡ ትናንት ረቡዕ አንድ ሳምንት ሆኗቸዋል።
With unity, we can do great things, important things.
በአንድነት ከሰራን ታላላቅ ስራዎችን፣ ጠቃሚ የሆኑ ተግባራትን ልናከናውን እንችላለን። የተበላሸውን ልናስተካክልም እንችላለን። ህዝቡን ለጥሩ የስራ ዕድል ልናበቃም ጭምር።
መጀመሪያው ሳምንታቸው ዲሞክራቱ ጆ ባይደን፣ ተሰናባቹ ሪፐብሊካኑ ዶናልድ ትራምፕ በኤነርጂ፣ በውጭ ጉዳይ፣ በኢሚግሬሽን ወዘተ ጉዳዮች ያወጧቸውን ፖሊሲዎች ሰርዘዋል። አብዛኞቹ የወሰዷቸው እርምጃዎች ታዲያ በምረጡኝ ዘመቻቸው ወቅት ቃል የገቧቸው ናቸው። ይሁንና ሪፐብሊካኑ ሴኔተር ማርክ ሩቢዮ ባይደን በወሰዷቸውና አስፈጻሚ አዋጆች ሲሉ በጠሯቸው እርምጃዎች እሳቸውና ሌሎችም ሪፐብሊካን የሚከተሉትን አቋም እንዲህ ሲሉ አንጸባርቀዋል።
We now have a president who talks like a centrist, but is governing from the far left. And we're not going to be able to just sit around here in a honeymoon.
ያሁኑ ፕሬዝዳንት መሃል ላይ ያለ አቋም እንደሚያቀነቅን ሰው የሚናገሩ ነገር ግን ግራው ጠርዝ ላይ ባለ አቋም የሚያስተዳድሩ ናቸው። እኛ ደግሞ የጫጉላ ጊዜ ነው በሚል ቁጭ ብለን እየተደረገ ያለውን አንመለከትም።
አንዳንድ ታዛቢዎች እንደሚሉት ባይደን የወሰዷቸው እርምጃዎች ከትራምፕ አስተዳደር እጅግ ተቃራኒ በሆነ መንገድ እንደሚያስተዳድሩ የሚያመላክቱ ናቸው። ማርኬት ዩኒቨርሲቲ ረዳት ፕሮፌሰሯ ጁሊያ አዛሪ ያስረዳሉ።
It's a signal of really moving in a different direction than the previous administration, and obviously that's not going to come without some level of division.
ከቀደመው አስተዳደር በተለየ አቅጣጫ የሚጓዝ መሆኑን በደንብ ያመለክታል። ይሄ ደግሞ በሆነ ደረጃ ክፍፍል ሳይፈጥር የሚከናወን እንዳልሆነ ግልጽ ነው። ይሁን ሆኖ በርካታ የህዝብ አስተያየት ግምገማዎች እንደሚያሳዩት የወጡት ፖሊሲዎች አብዛኞቹ በህዝቡ ዘንድ በቂ የሆነ ድጋፍ ያላቸው መሆናቸው ነው።
ምሳሌ ለመጥቀስ ባይደን የተፈጠሩ ጾታቸውን የቀየሩ ሰዎች ትራንስጀንደር የሚባሉት ዩናይትድ ስቴትስ የጦር ኃይል ውስጥ እንዲያገለግሉ የሚፈቅደው አስፈጻሚ ትዕዛዛቸው አንዱ ነው። አቻምና በአውሮፓውያን 2019 ጋለፕ ያካሄደው የህዝብ አስተያየት አሜሪካውያን 70% የባይደንን እርምጃ የሚደግፍ ነው። የአዲሱ ፕሬዚደንት ያንድነት ተማጽኖና በቀዳሚነት የወሰዷቸው የፖሊሲ እርምጃዎች ሀገሪቱ በኢኮኖሚያዊ ቀውስ ውስጥ በነበረችበት ጊዜ አስተዳደሩን ከተረከቡት ከቀደሙት ፕሬዚደንት ባራክ ኦባማ አካሄድ ጋር እንደሚመሳሰል ፕሬዚደንታዊ ታዛቢዎች ይናገራሉ። ባይደንም ሀገሪቱ በከበደ ቀውስ ውስጥ ባለችበት በዚህ ወቅት ነው መሪነቱን የተረከቡት። ያም ከ400,000 በላይ አሜሪካውያንን ለህልፈት የዳረገው የኮቪድ-19 ወረርሽኝና የዳሸቀው ኢኮኖሚ ነው። ታሪክ ምሳሌ ከሆነ ባይደን አስቸጋሪ ጊዜ ነው የሚጠብቃቸው። ኖርት ኢስተርን ዩኒቨርሲቲ የፖለቲካ ሳይንስ ረዳት ፕሮፌሰሩ ኒኮላስ ፒቸም ይናገራሉ።
The Obama stuff, I don't think that the messaging necessarily worked all that well in terms of bringing the right together with the left, and I don't think it's likely to work.
የኦባማን ጊዜ ካየን ቀኙን ጎራ ከግራው ጎን ለማምጣት የተሄደበት መንገድ ብዙም አልተዋጣም። ያሁኑም በጣም የተዋጣ ይሆናል ብዬ አላስብም። ግን አገሪቱ በጥልቅ ተከፋፍላ ባለችበት በዚህ ከባድ ወቅት ያለው የተሻለው አማራጭ እሱ ነው ብሎ መውሰድ ይገባል።
ተናባቹ ፕሬዚደንት ዶናልድ ትራምፕ በዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ላይ ከተፈጸመው ወረራ በተያያዘ አመጽ ቀስቅሰዋል ተብለው በተወካዮች ምክር ቤቱ ክስ ቀርቦባቸዋል። ምክር ቤቱ ሲከሳቸው ሁለተኛ ጊዜው ነው። ባይደን እንደ አውሮፓውያን አቆጣጠር ለየካቲት 9 የተቀጠረውን የመወሰኛ ምክር ቤቱን የክስ ሰሚ ሂደት እንደሚደግፉ አስታውቀዋል። ትራምፕ ምንም አላጠፋሁም ነው ያሉት፣ ክሱንም አውግዘዋል። ዲሞክራት የመወሰኛ ምክር ቤት አባላቱ ግን ትራምፕ በተጠያቂነት መያዝ አለባቸው የሚለውን አቋማቸውን አጥብቀው እንደያዙ ናቸው። ማርኬት ዩኒቨርሲቲ ተባባሪ ፕሮፌሰሯ ጁሊያ አዛሪ እንደሚያስረዱት ባይደን እያጎረፉት ያለው የፖሊሲ ለውጥ ብዙዎች ሪፐብሊካኖችን ያስቆጣ ቢሆንም የፕሬዝደንቱ ያንድነት ጥሪ ግን የጋራ የሆኑ የዲሞክራሲ እሴቶች ዙሪያ ህዝቡን አንድ ላይ ለማምጣት የታለመ ነው። አንዱ ርምጃቸው ሌላውን የሚጻረር አድርጌ አላየውም ብለዋል።
The two sides are going to fight about policy, and they should. They shouldn't unite necessarily on policy.
ሁለቱ ወገኖች በፖሊሲ ጉዳዮች መታገላቸው የማይቀር ነው። መታገልም አለባቸው። ፖሊሲዎችን በሚመለከት የግድ አንድ አይነት አቋም ሊይዙ አይገባም።
ሪፐብሊካኖች ባይደንን ያስረካቢውን ፕሬዚደንት ትራምፕን የክንዋኔ ታሪክ ለመሰረዝ ተነስተዋል ብለው ይከሷቸዋል። 4 አመታት በፊት ዲሞክራቶች ትራምፕን በዚህ አድራጎት ወንጀለዋቸው ነበር።
የዜናና የመጽሔት ክፍለ ጊዜያችን እዚህ ላይ አብቅቷል። የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። ፕሬዚደንት ባይደን ስልጣን በያዙ የመጀመሪያው ቀን የስደተኞች ህግን አስመልክቶ እጅግ ወሳኝ ናቸው የሚባሉ ውሳኔዎችን በማሳለፍ ለአፈጻጸማቸው ትዕዛዛትን ሰጥተዋል። እንዲሻሻል በሚደረጉት የስደተኞች ህግ ውስጥ የሚካተተውን አዲስ የዜግነት ህግንም ይፋ አድርገዋል። በእነዚህና በሌሎች የስደተኞች ህግ ጉዳዮች ዙሪያ በካሊፎርኒያ ሳን ሆዜ የህግ ጠበቃ የምስራች ጌታቸውና እንዲሁም በካሊፎርኒያ ሎስ አንጀለስ የህግ ጠበቃ ሙሉመቤት አለማየሁ ማብራሪያ ይሰጡናል። ያነጋግራቸው ደረጀ ደስታ ነው። ቀጥሎ ይቀርባል።
እንግዶቻችን በካሊፎርኒያ ሳን ሆዜ የህግ ጠበቃ የሚጌታቸውና እንዲሁም በካሊፎርኒያ ሎስ አንጀለስ የሚገኙት የህግ ጠበቃ ሙሉመቤት አለማየሁ። እንደተከታተልነው ፕሬዚደንት ባይደን ስልጣን በያዙበት የመጀመሪያው ቀን ለው ሳይድሩ ከወሰደዋቸው እርምጃዎች መካከል በቀድሞ ፕሬዚደንት ትራምፕ አስተዳደር የነበሩትን አንዳንድ ደንቦችን መልሰው ሽረዋል። በተለይም ፕሬዚደንቱ እንደ አውሮፓ አቆጣጠር ጥር 20 2021 ከፈረሙባቸው የአስፈጻሚ ትዕዛዛት መካከል ስደተኞችን የሚመለከቱ ይገኙበታል። በእነዚህ በትዕዛዛቱ የጸደቁ ወይም የተሻሩ ነገሮች ምንድናቸው? ወይዘሪት ምስራች ጌታቸው ወይም የሚ እርሶን ላስቀድምና ለዚህ ጥያቄ ምላሽ ቢሰጡኝ።
ባጭሩ አመሰግናለሁ። እንግዲህ አስፈጻሚ ትዕዛዝ ማለት ህግ አይደለም ወይንም በእንደራሴው በኩል የተጠቀና በፕሬዝዳንቱ የተፈረመ ህግ አይደለም ብለን ነው የጀመርነው። አንድ አስፈጻሚ ትዕዛዝ ርዕሰ ብሔሩ ለተለያዩ መንግስታዊ ጉዳዮች ላይ እንዲህ አድርጎ እንዲፈጸም ወይንም እንዳይፈጸም የሚያግድበት መሳሪያ ነው። በተለይ ደግሞ ከፕሬዝዳንት ኦባማ ጊዜ ጀምሮ እንደገናም ደግሞ በፕሬዝዳንት ትራምፕ ላይ ያየናቸው እንደገናም ያሁኑ ፕሬዝዳንት ባይደን ደግሞ በተደጋጋሚ የተጠቀሙባቸው መሳሪያ ናቸው። እንደራሴዎች በአብዛኛው ይህንን ነገር ደስ አይላቸውም፣ ይቃወማሉ። ማንኛውም ነገር በትክክለኛው በህጉ መሰረት በእንደራሴው አካል ተነጋግረንበት ካጸደቅን በኋላ ነው መፈረም ያለበት እንጂ አንድ ፕሬዝዳንት የኛን ስፍራ እየወሰደ ነው በዚህ አፈጻጸም እያደረገ ዋና ዋና የሆኑ ፖሊሲዎችን የሚተገብረው ብለው ብዙ ጊዜ ይቃወሙታል። የአስፈጻሚ ትዕዛዝ ዋና ማወቅ ያለብን ነገር ምንድን ነው? ልክ በዛ ትዕዛዝ ያን ቀን አሁን ፕሬዚዳንት ባይደን የፈረሙ ጊዜ ወዲያውኑ ይተገበራል፣ ወዲያውኑ ህጋዊ ይሆናል። ቀድሞ የነበረውን ርዕሰ ብሔር ያደረገውን ነገር ሙሉ ለሙሉ ይሽራል ማለት ነው።
የውሳኔው አጠቃላይ ፍሬ ነገሮች ምንድን ናቸው? ምን ምን ነገሮች ነው የተነሱበት? ወይዘሮ ሙሉ መቤት።
ኦኬ፣ ዋና ዋና ፍሬ ነገሮቹ በስራ አፈጻጻሚ ውሳኔ ያለፉት በአሁኑ ሰዓት በፕሬዚደንት ባይደን፣ አንደኛ በተወሰኑ የእስልምና እምነት ተከታይ ሀገራት እና አንዳንድ የአፍሪካ ሀገራት ላይ የነበረውን የተጓዥ እገዳ ወይም ገደብ በማስነሳት መጀመሪያ ባለፈው አድሚኒስትሬሽን ወደ 7 ከዛም ወደ 12 አገሮች የታገዱ ነበሩ፣ እነሱ እንዲነሱ በማድረግ። ሁለተኛው ደግሞ ዳካ የምንለው እዚህ ሀገር አሜሪካን ሀገር ውስጥ ብዙ ጊዜ ለቆዩ ሰዎች ተላልፎ የነበረው ሙሉ ለሙሉ እንዲቀጥል እና እንዲጠናከር የሚያግዝ ሜሞራንደም በማሳለፍ ከሀገር ውስጥ ደግሞ የማስወጣት ሂደት ላይ ያሉ ወይም በዲፖርቴሽን ላይ ያሉ ሰዎችን ደግሞ ለመቶ ቀናት ለማዘግየት ከሀገር የሚወጡበትን ሁኔታ የሚያስወጣቸውን ሁኔታ እንዲታገድ ለመቶ ቀናት ያሳገዱት ናቸው አንዱ ዋናው። ሌላው ደግሞ በትራምፕ አድሚኒስትሬሽን ጊዜ በጣም ይሄ በተደጋጋሚ የድንበር ግንባታ እናደርጋለን ተብሎ የተጀመረው የነበረው ለዛ የሚሰጥ የነበረው ገንዘብ ወይም ፋንድ እንዲቆም ዋና ዋናዎቹ እንግዲህ እነዚህ ናቸው።
እስቲ እነዚህን አሁን የጠቀሷቸውን ሶስቱን ነገሮች ለየብቻቸው ለማየት እንድንችል ትንሽ ያብራሩልኝ። ለምሳሌ ስለ እገዳው እናንሳና ከተወሰኑ የእስልምና እምነት ተከታይ ሀገራት እና በአንዳንድ አፍሪካ ሀገሮች ላይ ተጥሎ የነበረው የጉዞ እገዳ በባይደን አስፈጻሚ ትዕዛዝ አሁን እናንተም እንደጠቀሳችሁት መነሳቱ ተገልጿል። ለመሆኑ የነበረው ገደብ ምንድን ነበረ? ከአሁን በኋላ ሲን ተከትሎ ሊሆን የሚችለው ነገር ምንድን ነው?
አዎ፣ እንግዲህ መቼም እንደ ኢሚግሬሽን ጠበቆች የመጀመሪያው ይሄ ትራቭል ባን የሚባለው ወይንም የተጓዦች እገዳ በወጣበት ጊዜ ምን እንደሆነ እንዴት እንደሚተገበር ምንም የማናቅበት ብዙዎቻችን ወደ የአውሮፕላን ማረፊያዎች የሄድንበት በተለያዩ የዜና ምንጮች የነበረው በቃ የቀወጠ ጊዜ ብዙ የታየበት ነው እና በመሰረቱ ከተወሰኑ አገሮች መጀመሪያ ላይ እንግዲህ ይሄ የትራምፕ አስተዳደር ይሄንን የተጓዥ እገዳ አንዴ ብቻ አይደለም፣ ባቀረበ ቁጥር ፍርድ ቤት ሲኬድ ሲቀለበስበት፣ እንደገና ሲያሻሽል ሲቀለበስበት፣ እንደገና ሲያሻሽል ሲቀለበስበት እያሻሻለ እያሻሻለ በመሀል ደግሞ ሌሎችንም አገሮችን እየጨመረ ከነኛ አገር ተወላጅ የሆኑ ሰዎች ወደ አሜሪካን አገር የተወሰኑቱ በቋሚ መኖሪያ መብት ፍቃድ እንዳይመጡ፣ የተወሰኑት ደግሞ በቱሪዝም መልክ ወይም በቋሚ ባልሆነ በትምህርትና በተለያየ አይነት መንገድ ወደዚህ ሀገር እንዳይመጡ የሚከለክል ነው እና እንግዲህ ብዙ ምክንያቶች ቢሰጡትም ከመጀመሪያው ያየነው የመጀመሪያው እገዳ የእስልምና ተከታይ አገሮችን ላይ ያተኮረ ነው። ከዛም በኋላ ብዙ ጊዜ በፍርድ ቤት ውስጥ ስንከራከል የነበረው ምንም አይነት የአሜሪካን የብሔራዊ ጸጥታ የማይጎዱ አገራት ወይንም እንዲህ አይነት አገራት ያልሆኑትን እስላምና ተከታይ አገሮች በመሆናቸው ብቻ ትኩረት በማድረግ እያገደ ነው እያልን በተደጋጋሚ በተከራከርነው መሰረት ብዙ እገዳዎችን አስይዘን ነበር። ይሄንን ሙሉ ለሙሉ አሁን ፕሬዚደንት ባይደን የፈረሙት የአፈጻጸም ትዕዛዝ ይሽራል። ከዚህ ሀገር በተለያየ አይነት ሁኔታ ለመምጣት ወደዚህ ሀገር የሚፈልጉ ሁሉ ቪዛ ማመልከትና አስፈላጊውን የሆነ ሂደት
ሊከታተሉ እንደሚችሉ ይፈቅዳል ማለት
ነው። ሌላም እንግዲህ እዚሁ ላይ የተነሳው በእንግሊዘኛው ምህጻረ ቃል ዳካ ወይም ይሄ ዳካ ፕሮግራም ተብሎ የሚጠቀሰው ሌላው ነው ያነሳችሁት። ይህም በህፃንነታቸው ወላጆቻቸውን ተከትለው የመጡና እዚሁ አገር አድገው እዚሁ አገር የተማሩ ግን ህጋዊ ሰነድ የሌላቸው ወጣቶችን የሚመለከት ይመስለኛል። ምናልባት ሊያርሙ ይችላሉ። በዚህ ረገድ ምንድን ነው የተደረገው? የነበረውስ ነገር ምንድን ነው? ወይዘሪት ምስራቅ፣
እንግዲህ አቶ ደረጀ፣ መጀመሪያውኑ ዳካ ራሱ የተገበረው በአፈጻጸም ትዕዛዝ ነው። ዳካ በህግ መልክ የመጣ አይደለም። የቀድሞ ፕሬዚዳንት ኦባማ በአፈጻጸም ትዕዛዝ መልክ እዚህ ሀገር በጥን ልጅነታቸው ለመጡና እዚህ ሀገር ለተማሩ እንደገናም ከፍተኛ ወንጀል ለሌለባቸው በየሁለት ዓመቱ እየታደሰ ያለ ማለት ነው። ለየሁለት ዓመቱ ከዚህ ሀገር እንዳይባረሩ የሚጠብቅ አፈጻጸምን የሚያግድ በዛ አይነት ትዕዛዝ የመጣ ነበር። ይሄኛው አዲሱ አስተዳደር ከመጣ በኋላ ይሄንን ነገር ትክክል አይደለም፣ በዚህ አይነት ትዕዛዝ መልክ የመጣው ህግ ስላልሆነ መቀልበስ አለበት ብሎ በተደጋጋሚ ሲከራከር፣ ፍርድ ቤቶች ደግሞ አይ ይሄ ኤፒ የሚባል አለ በዛ አይነት መልኩ የመጣ ስላልሆነ፣ ብዙዎች ደግሞ ይሄንን ተማምነው ለጥቅማ ጥቅም ያመለከቱ ስለሆነ ስትቀለብሱትም እንኳን በአፈጻጸም ትዕዛዝ በስነ ስርዓት በስርዓቱ ማድረግ አለባችሁ እያለ በተደጋጋሚ ከጠቅላይ ፍርድ ቤት አንስቶ ሲቀለብሰው፣ ባለፈውም ጊዜ ይህንን ነገር ለቪኦኤ አድማጮቻችን አቅርበነው ነበር። አሁን እንግዲህ በአዲሱ ትዕዛዝ መሰረት ማንኛውም ሰው ማመልከት እንዲቀጥልና ከዚህ ጋር አብሮ ያለ ለምሳሌ የመጓጓዣ ሰነድ ከሀገር ውጭ ወጥቶ በሰላም እንዲመለሱ የሚያስችላቸው እንዲመለስላቸው የሚያስደርግ ነው ማለት። ከዚህ በተረፈ ግን እነኚህ ሰዎች ፕሬዚደንት ባይደን ዜግነት እንዲኖራቸው እንደሚያቅዱ እነኚህን ደግሞ እንደሚደግፉ በተደጋጋሚ ሁኔታ ባስታወቁት መሰረት እንዴት አድርገው እነኚህ በዳካ ያሉ ሰዎች ወደ ዜግነት እንደሚሄዱ ወደፊት እንግዲህ ሕግ በሚያልፍበት ጊዜ ስለዛይም አስቀምጠዋል ማለት ነው።
አድማጮቻችን ከህግ ባለሙያና ጠበቆቹ ከሙሉ መቤት አለማየሁና የምስራች ጌታቸው ጋር የተነሱ ሌሎች ጉዳዮች አሉ። ለምሳሌ የዲቪ ሎተሪ ፕሮግራም እንዲቀጥል፣ እንዲያውም በተጨማሪ በየአመቱ የሚፈቀደው ቪዛ መጠን ከ55,000 ወደ 80,000 ከፍ እንዲል ስለመጠየቁ፣ በቤተሰብና ዝምድና ላይ የተመሰረቱ የኢሚግሬሽን ጉዳዮችን በተመለከተ የቀረቡ ማሻሻያዎች፣ ቋሚ መኖሪያ ጥያቄን አስመልክቶ ስለተነሱ ገደቦች፣ በስራ ቅጥር ስለሚነሱ ቪዛዎች፣ በኢሚግሬሽን ፍርድ ቤቶች ስለተከማቹ ጉዳዮችና ሌሎችም፣ እንዲሁም ደግሞ ባለጉዳይ ስደተኞች በእነዚህ ሁሉ መካከል ምን ዝግጅቶች ማድረግ እንደሚኖርባቸው ባለሙያዎቹ የሰጡን ማብራሪያ አለ። ሙሉን ዝግጅት በድረገጻችንና ማህበራዊ ሚዲያዎቻችን ላይ መከታተል ትችላላችሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
በሙያቸው ከመንግስትም ሆነ ከሌሎች አካላት የሚሰነዘርባቸውን ጣልቃ ገብነት ለመከላከል ጋዜጠኞች በነጻነት እንዲደራጁ ጥሪ ቀረበ። በሚቀጥሉት 3 ወራት በመገናኛ ብዙሃን ስራና አሰራር ላይ ለውጥ ለማስገኘትም እቅድ መነደፉ ተነገረ። መለስካቸው አማሃ ዘገባ አለው።
ከጥቂት ሳምንታት በፊት ከመገናኛ ብዙሃን አይንና ጆሮ ርቀው በቢሾፍቱ ከተማ ጉባኤ የተቀመጡ ጋዜጠኞች፣ የመገናኛ ብዙሃን ማህበራት መሪዎችና የመገናኛ ብዙሃን ድርጅቶች መሪዎች የሀገሪቱ መገናኛ ብዙሃን ዋና ዋና ችግሮች ናቸው ያሏቸውን ነቅሰው በማውጣት የመፍትሄ እርምጃዎችንም ለይተናል ሲሉ በጠሩት ጋዜጣዊ መግለጫ አስታወቁ። ከጥር 5 ቀን እስከ ጥር 7 ቀን 2013 ዓ.ም በምስጢር ሲካሄድ በነበረው በዚህ ስብሰባ የሀገሪቱ ዋና ዋና የጋዜጠኝነት ሥራ እንቅፋቶች ናቸው ተብለው የተለዩት የሙያ ነጻነት መጓደል፣ መረጃ የማግኘት መብት አለመከበር፣ የሙያ ብቃት ማነስና የሙያ ስነ ምግባር ጉድለት፣ ጠንካራ የሙያ ማኅበራት አለመኖርና በሀገራዊ ጉዳዮች ላይ የጋራ መግባባት አለመደረሱ መሆናቸውም መግለጫውን የሰጡት የጉባኤው ተሳታፊዎች ተናግረዋል። በተለይም ጋዜጠኞች ነጻና ገለልተኛ ሆነው ስራቸውን ለማከናወን ከሚያስችሏቸው መሳሪያዎች አንዱ የራሳቸውን ጠንካራ የሙያ ማኅበር መፍጠር እንደሆነ የተቆሙት የኢትዮጵያ መገናኛ ብዙሃን ምክር ቤትን ወክለው የተገኙት አቶ ታምራት ኃይሉ ይህን ብለዋል።
ምናልባት አሁን ምርጫውም እየመጣ ስለሆነ እነኚህ ችግሮች ካልተቀረፉ አሁንም ቢሆን ተመልሶ ከአሁን በፊት ያየናቸው ችግሮች አገሪቱ ውስጥ ሊከሰቱ የመቻላቸው እድል ሰፊ ነው። ስለዚህ እነሱን መፍታት ይኖርብናል ተቀራርበን በመስራት በኩል። ስለዚህ በዚህ አጋጣሚ ጥሪ የምናቀርበው በየሙያ ማህበራት ውስጥ፣ በየሚዲያዎች ውስጥ ያሉ ጋዜጠኞች በየሙያ ማህበራት ውስጥ በፈቀዱት ውስጥ የመግባትና የማጠናከር ሂደት ውስጥ እንዲሳተፉ፣ አሁን ያሉትን የሙያ ማህበራት ማጠናከር አንፈልግ የሚሉ ደግሞ ካሉ አዳዲስ የሙያ ማህበር ማቋቋም ክልክል አይደለም፣ መደራጀት የተፈቀደ ነገር ስለሆነ። ነገር ግን ጠንካራ አድርጎ መብትን ማስከበር የሚችሉበት እና ከመንግስት ጣልቃ ገብነትም ሆነ ከሌሎች አካላት ጣልቃ ገብነት ሙያው ራሱን የሚጠብቅበት መንገድ እንዲመቻች በዚህ በኩል ጥሪ እናደርጋለን።
ሀና ደምሴ ከናሁ ቴሌቪዥን ተወክለው በቢሾፍቱ ጉባኤ የተሳተፉና በመግለጫው ላይ የተገኘ ቡድን አባል ናቸው። ይህ ጉባኤ ቀደም ብሎ አለመደረጉ ያጸጸታቸው ይመስላል።
ለችግሮቻችን ምክንያት የሆኑትን ነገሮች አንስተናል። ከመንስኤዎቹ ቀጥሎ ደግሞ መፍትሄዎችንም ጠቁመን ተነጋግረን ተግባብተን፣ በተለይ ደግሞ በሀገራችን ላይ ለሚፈጠረው የሰላማዊ ሂደት የማህበራዊ ቀውስ መፍትሄ ልንሆን የምንችለው እንዴት ነው፣ እኛ በጋራ በመሆን መረጃውንስ ወደ ህዝብ የምናደርሰው እንዴት ነው የሚለው ላይ በስፋት ተነጋግረን ወስነን መፍትሄ ፈልገን ነው የተለያየ ነው። ውይይቱ በጣም ጥሩ ነበር። እስካሁን አለመጀመሩ ለነበሩት ክፍተቶች እንደ ምክንያት ይሆናል ብለን አስበናል። ወደፊት ደግሞ ይቀጥላል ብለን እናስባለን።
በቢሾፍቱ ከተማ በተካሄደው በዚህ ምክክር ተነስተው የነበሩ ችግሮችን በባለሙያዎች በራሳቸው ለመፍታትም እቅድ እንደተነደፈ በመግለጫው ላይ የተሳተፉ ባለሙያዎች ሁሉም ጠቁመዋል። የኤዲተርስ ጊልድ ወይንም የአርታያን ማህበር ጸሐፊ ፋሲካ ታደሰ ከጉባኤው ተሳታፊዎች መካከል አንዷ ነበሩ።
የሀሳብ ልዩነቶቻችንንም እንዳለ ተከባብረን መስማማት አይጠበቅብንም። ሁሉም ሰው የራሱ አቋምና የራሱ ፍላጎት ይኖረዋል። ግን የማንክደው ነገር ሚዲያው ላይ በጣም ብዙ ችግሮች አሉ። ዘርፈ ብዙ ችግር በተለያዩ ምክንያቶችም ይመጡና እነሱን እንዴት መፍታት አለብን የሚለው ነገሮች ላይ በደንብ ተወያይተን 3 ወር አጭር ጊዜ ቢሆንም ግን ሁሉም የራሱ ኃላፊነት አለበት። የችግር መነሻ ከሆንን መፍትሄውንም ልናውቀው እንችላለን እና ተከፋፍለን አሳይመንቶቻችንን ወስደን በ3 ወር ውስጥ ታሪክ ባንቀይርም ችግሮቻችንን በተወሰነ መልኩ እንቀንሳለን ብለን ተነጋግረን ነበረ።
ዶክተር ንጉሴ መሸሻ የዋልታ ሚዲያ እና ኮሚኒኬሽንስ ኮርፖሬት ዋና ስራ አስፈጻሚም በቢሾፍቱ ጉባኤ ከተሳተፉና መግለጫውን ከሰጡት መካከል አንዱ ነበሩ።
እኚህ ችግሮች በምን ያህል ጊዜ ሊፈቱ ይችላሉ የሚል የጊዜ ሰሌዳ በማስቀመጥ እነዛ ጊዜ ሰሌዳዎች በ3 ወር በቀጣይ የምንሰራቸው ተለይተው በመካከለኛ ጊዜ ማለት ነው፣ በረዥም ጊዜ ደግሞ የሚሰሩት ምን ሊሆኑ ይችላሉ በሚል በዚህ በ3 ቀናት ባደረግነው ቆይታ በጣም ጠቃሚ፣ በጣም ለአገር የሚበጅ ሚዲያዎችም ደግሞ በአገር ግንባታ ውስጥ ሊኖራቸው የሚችለውን ፋይዳ እጅግ ያጎላና ሚዲያዎችን በዛ ልክ አገራዊ ኃላፊነታቸውን የሚወጡበትን እድል የሚፈጥር እንደሆነ ታምኖ ጉባኤ የተጠናቀቀ ነው።
አቶ ነቢዩ ጡመልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ የቡድኑ ተልእኮና ድርሻ ምን እንደሆነ አብራርተው ነበር።
የእኛ ሮል ከብሮድካስት ባለስልጣን ውጪ ምናልባት እዚህ ያለ ነው 8 ሰዎች ይህንን ለ3 ወር ያወጣነውን እቅድ የት ደረሰ፣ ምን ደረሰ የሚል ሮል ነው የተሰጠን። ስለዚህ አሁን የእኛ ሮል ምንድን ነው? በ3 ወር ውስጥ የወጡትን ፕላኖች እንዴት እየተተገበረ ነው፣ እንዴት እየተሰራ ነው፣ ምን እናግዝ፣ ምን መደረግ አለበት የሚለውን ማየት ነው።
ጋዜጣዊ መግለጫውን የመሩትና የቢሾፍቱን ጉባኤ ካመቻቹት ተቋማት መካከል የኢትዮጵያ ብሮድካስት ባለስልጣን ዲሬክተር ዶክተር ጌታቸው ድንቁም ይህንን የመሰለ ጉባኤና ምክክር እንደሚቀጥል ጠቁመዋል። ጉባኤውን ካመቻቹት መካከል የሰላም ሚኒስቴር፣ ዴስቲኒ ኢትዮጵያና ሌሎችም መንግስታዊና መንግስታዊ ያልሆኑ ተቋማት እንደሚገኙበት ታውቋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የአማራ ክልል መንግስት ከ2 አስርተ ዓመታት በላይ ሲጠቀምበት የነበረውን የክልሉን ሰንደቅ ዓላማ ሊቀይር እንደሆነ ፍንጭ ተሰጥቷል። ሰንደቅ ዓላማው የሚቀየርበት ጊዜና የሰንደቅ ዓላማው አይነት ህዝብ ጋር ውይይት ከተደረገ በኋላ የሚወሰን መሆኑን የክልሉ መንግስት ኮሚኒኬሽንስ ጉዳዮች አስታውቋል። መስፍን አራጌ የተለያዩ ወገኖችን አነጋግሮ ዘገባ ልኮልናል።
በቅርቡ የክልሉን ህዝብ ስነ ልቦና አይወክሉም፣ በቀጥተኛም ሆነ በተዘዋዋሪ መንገድ የፖለቲካ ተጽዕኖ ነጸብራቅ ናቸው የተባሉ ሐውልቶች በክልሉ መዲና ባህር ዳር ውስጥ እንዲፈርሱ መደረጋቸው ይታወሳል። አሁን ደግሞ ከሁለት አስርት ዓመታት በላይ ክልሉ ሲጠቀምበት የነበረውን ሰንደቅ ዓላማ ለመቀየር መታሰቡን የክልሉ መንግስት ኮሚኒኬሽን ጉዳዮች ዋና ዳይሬክተር ግዛቸው ሙሉነህ አስታውቀዋል።
በተለይ በወያኔ አገዛዝ ዘመን አማራ ክልል እና ህዝቦቹ ተጎድቶ የኖሩበት ብዙ ነገር ነው ያለው። የኢኮኖሚ ጫና ደርሶበታል። የፖለቲካ ጫና ደርሶበታል። የማህበራዊ ጫና ደርሶበታል። ይሄ ደጋግመን በለውጥ ሂደቱ የሚያነሳ ነው። የአማራ ህዝብም ለውጡን የለውጡ ታጋይ ሲሆን አንዱ መነሻ ያደረገው በምክንያት ነው። ስለዚህ ከፖለቲካ ጫናዎች ውስጥ አንዱ ህገ መንግስት ላይ ስምምነት የለም። ብዙ አንቀጾች ወደዛ ላለመውሰድ እንጂ አንስማማባቸውም። የታሪክ ትርክቱሮ ስህተት ያለበት ነው። ስለዚህም ደግሞ በተለያዩ ምልክቶች በሰንደቅ ዓላማም ጭምር ጫና አለው። ይሄ ከሌላ ክልል የተቀዳ ነው የሚመስለው፣ ከሌላ የሚጠቀምበት አይነት ሰንደቅ ዓላማ ጋር የተቀዳ ነው የሚመስለው እና እኛን የሚገልጽ አማራን የሚገልጽ ብዙ ይዘት የለውም። ስለዚህ ይህን መቀየር አለበት ያልፈልግ ነው። ሐውልቶች አሉ። አሁን የሐውልት ማስተካከያ ሁሉ ለማድረግ እየተሞከረ ነው ያለው እና ሆን ተብሎ የታሪክ ትርክትን ለማበላሸት ከሚሰራ ስራ ውስጥ አንዱ ነው ይሄ ሰንደቅ ዓላማና የተለያዩ ሐውልቶች ላይ የሚቀመጡ ቅርጻ ቅርጾች ምስሎች ማለት ነው። ምንም አይነት ታሪካዊ ዳራ የለውም አማራን ከመግለጽ አኳያ የሚል ነው ዋነኛው መሰረቱ የሰንደቅ ዓላማ። ስለዚህ በአጠቃላይ የፖለቲካ ጫና ነበረበት።
ህዝብና ሀገር ይኖራል፣ ፖለቲካና ፖለቲከኞች ግን ሊያልፉ ይችላሉ። አሁንም ተመሳሳይ አንዱ ሲመጣ አንዱ እየጣለ እንዳልፍ ዘላቂ በሆነ መሰረት ላይ እንዲታነጽ ምን መደረግ አለበት?
የመጀመሪያው ጉዳይ ህዝብን ማዳመጥ ያስፈልጋል። ፖለቲከኛ ሆኖ ሲመጣ ወንበር መያዝ ብቻ ሳይሆን ህዝብን ወደ ልጥ ወስዳለሁ ብሎ ነው የሚመጣው። ስለዚህ የህዝቡን ስሜት እያዳመጠ ከህዝቡ ጋር የሚስማማ አጠቃላይ አሰራርና ስርዓት ማበጀት መቻል አለበት። ከምንም በላይ የመቻቻል የአንድነትን እሴት ተላብሶ መስራት መቻል አለበት። ለሀቀኛ ፌዴራሊዝም መትጋት አለበት ፖለቲከኛ። ስለዚህ አድሎ ካለ ሸር ካለ መቼም ቢሆን ህዝቦች ሊጋጩ የሚችሉበት እድል ስለሚፈጥር ፖለቲከኞች በጣም በሰከነ መንገድ ተደማምጦ ሀገርን መምራት መቻል አለባቸው። በተለይም ለመጪው ትውልድ እያሰቡ የሚሰሩ ፖለቲከኞች መሆን አለባቸው እና ህዝብ ከሁሉም ነገር በላይ ነው የሚለው በደንብ ይሄን ይዘው ከሰሩ ተገቢ ይሆናል ብዬና አስባለሁ። የታሪክ ምሁራን ደግሞ በተለይ የዚህ ሀገር ታሪክ ብዙ የተጠና ነው፣ ብዙ የተጻፈ ነው ማለት አይቻልም እስካሁን ባለው ሂደት። ስለዚህ በጣም እምቅ ታሪክ አለው አገሩ። ነገር ግን ተጻፈም ከተባለ እስካሁን ያለው ታሪክ አንዳንዱም ተዛብቶ ማህበረሰብ እንዲባላ እንዲጋጭ ተደርጎ የተሰራ ታሪክ ስላለ ይህንን ታሪክ ደግሞ በትክክለኛው መንገድ የማስተካከል ድርሻ የታሪክ ጻፍ ድርሻ ነው መሆን ያለበት። ፖለቲከኞችም የታሪክ ምሁራን ተግባብተው ከህዝቡ ስሜት ተነስተው ስራን መስራት አለባቸው። በተለይ አገርን አንድ ወደሚያደርግ ብሔር ብሔረሰቦች ተቻችለው የሚኖሩባት ታላቅ ሀገር እንድትሆን በከፍተኛ ኃላፊነት መንቀሳቀስ ሲቻል ነው የነበረው ችግርና ቆሾ ሁሉ እየተፈታ የሚሄደው የሚል ሀሳብ ነው ያለኝ።
ዋና ዳይሬክተሩ ለአሜሪካ ድምጽ ሬዲዮ እንዳስረዱት ሰንደቅ ዓላማው የሚቀየርበት ጊዜና የሰንደቅ ዓላማው ቀለም የሚወሰነው ከህዝብ ጋር በሚደረግ ውይይት ይሆናል።
እንደ ክልል ከፍተኛ አመራር ያለው ድምዳሜ ምንድን ነው? ባሳለፍናቸው አመታት በተለይ የለውጡን ከጀመርነው በኋላ ባለው ጊዜ ውስጥ ማህበረሰቡ አንዱ በስፋት ሲያነሳ የነበረው በተለያዩ መድረኮች ሰንደቅ ዓላማው እኛን ገላጭ አይደለም የሚል ስለሆነ ያን ያህል ብዙ ውይይት ላያስፈልገን ይችላል። ምክንያቱም ይቀየር የሚለው ላይ ሰንደቅ ዓላማው ላይ ልዩነት የለም። የክልሉ ህዝብ ይህን ተቀብለነዋል። ነገር ግን ምን አይነት ሰንደቅ ዓላማ ይኑረው፣ ምን አይነት ምልክቶች ብናደርግ ክልሉን ይገልጻል የሚለውን ደግሞ ከማህበረሰቡ መወያየት ያስፈልጋል። ብሔር ብሔረሰቦች አሉበት ክልል ስለሆነ ሁሉንም ገላጭ የሆነውን ለማድረግ ማወያየትና አዋጁን መቀየር ያስፈልጋል። ይህንን የክልሉ ህዝብ ከሚያነሳቸው ጥያቄዎች ውስጥ አንዱ አድርገን የያዝነው ስለሆነ ጥያቄዎችን ወደ መመለስ እየሄድን ስለሆነ ስንመልስ የሚመለስ መሆኑን በእርግጠኝነት መናገር ስለምንችል በዛ ደረጃ ዝግጅቶች እየተደረጉ ነው ማለት ይቻላል። ስለዚህ ይህን ሰንደቅ ዓላማ ስንቀይር የክልሉ ህገ መንግስት ለውጥ አያስፈልገንም። የሚያስፈልገን ሁለት ነገር ነው። ምን አይነት ሰንደቅ ዓላማ ይኖረን የሚል ከማህበረሰቡና ከሚመለከተው አካል ጋር አሰራሩ ተከትሎ ውይይት ማድረግ፣ በተመሳሳይ ደግሞ ይህንኑ አዋጅ የመቀየር ስራ ብቻ ነው የሚሰራው ማለት ነው።
በወሎ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ምሁሩ ጀማል ሰይድ ኢትዮጵያ ከምትከተለው ፌዴራላዊ አስተዳደር አንጻር ክልሎች የራሳቸውን ሰንደቅ ዓላማ መፍጠራቸውን ይስማሙበታል። ይሁን እንጂ ፌዴራላዊ ስርዓቱ ዘርን መሰረት ያደረገ በመሆኑ አፈጻጸሙ ለብዙ እንከኖች ምክንያት ሆኗል ሲሉ ይተቻሉ።
ምስረታው ከላይ ወደታች የተጣለና ህዝቦች ያልተወያዩበት፣ ህዝቦች የማያውቁት ባንዲራ፣ ህዝቦች የማያውቁት ህገ መንግስት፣ ህገ መንግስታዊ ወጥመዶች ለአንድ ቡድን ብቻ ያደሉ ተንኮሎች የተሞሉበትና ሀገሪቱን ሊወክል የሚችል ህዝቦችን ሊወክል የሚችል ምልክቶች የራሳቸው ተሳስበውበት የመሰረቱት ስላልሆነ አይደለም ሀገራዊ ፋይዳ ኑሮን የጋራ ባንዲራ ልንመሰረት ይቅርና በወረዳ በቀበሌ በሰፈር ሁሉ ተከፋፍለን እየተባላን ያለንበት ሁኔታ ነው ያለው።
እንደርሱ አባባል የተወሰነ የፖለቲካ ቡድን ማስፈጸሚያ ወይም መጠቀሚያ ሆኗል ከተባለ አሁን በየክልሎቹ መኖሩ ያንኑ ማስቀጠል አይሆንም ወይ?
መሰረታዊ መሰናክል እሱ ነው። ለምሳሌ ኢትዮጵያ ሀገራዊ ባንዲራው ላይ ብንግባባ ኖሮ ኢትዮጵያ ባንዲራ አረንጓዴ፣ ቢጫ፣ ቀይ ነው። ኦሮሚያው ኦዳ ዛፍ እንዲያደርግ ይችላል። አማራው ደግሞ ሌላ ምልክት ሊያደርግበት ይችላል።
በወልዲያ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ትምህርት ክፍል በመምህርነት የሚያገለግሉት መኳንን ተስፋው በአንጻሩ ክልሎች በራሳቸው ሰንደቅ ዓላማ መታጠራቸው ከሀገራዊ አንድነት ይልቅ አካባቢያዊ አስተሳሰቦችን በማጠናከር ለልዩነት በር ከፋች ነው ሲሉ ይከራከራሉ።
ኢትዮጵያን የምታስበው በሰንደቅ ዓላማዋ፣ ኢትዮጵያን የምታስበው በህገ መንግስቷ፣ ያው በጋራ ተስማምተንበት የወጣ ሰነድ ቢሆን ሰንደቅ ዓላማም በዛ ልክ መታየት አለበት ብዬ ነው የማምነው። እና ሰንደቅ ዓላማ እንግዲህ አንድ ክልል ተነስቶ እኔ ሰንደቅ ዓላማ አለኝ ባንዲራ አለኝ ስም ዋናው ለ ሰንደቅ ዓላማው ከሌላው ህዝብ ጋር አንድ ለሚያደርገው ሀይል የሚያጋራውን ሰንደቅ ዓላማ እንደውም አሁን እንደምናየው ዝቅ እያደረገ እያየ ብር መንገድ አንድነት እየሸረሸረ ይገኛል። እና ክልሎች የራሳቸው ሰንደቅ ዓላማ ሊኖራቸው አይገባም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ።
ውድ አድማጮች የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚህ ላይ ያበቃ። የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳነች ፍስሐዬ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ። ነገ እስክንገናኝ በደህና ቆዩን።